ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ሀብታሙ ስዩምና ኤልያስ አስማረ አብረናችሁ እናመሻለን። ዘለግ ያለውን ጊዜ የሚወስደው የሰሜን አሜሪካ የባህልና ስፖርት ፌዴሬሽን ዓመታዊ ፌስቲቫልን የሚመለከት ውይይት ነው። ከመሸጋገሪያው በኋላ እንግዳይን አስታውቃችኋለሁ። አብራችሁን ቆዩ። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያን መገናኛና መተዋወቂያ ከሆኑ መድረኮች መካከል ዋነኛው የሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን ዓመታዊ ፌስቲቫል ነው። ይህ በሺዎች የሚቆጠሩ ኢትዮጵያውያን ይሳተፉበታል ተብሎ የሚጠበቀው ዝግጅት ዘንድሮ ለ39ኛ ጊዜ በሜሪላንድ ግዛት ይከናውናል ተብሎ ይጠበቃል። እየተደረጉ ስላሉ ቅድመ ዝግጅቶች እንዲሁም ወጣቶችን በስፖርትና በባህል ዘርፍ ለማሳደግ እየተደረጉ ስላሉ ጥረቶች ለማወቅ እንግዳ ጋብዣለሁ። የትውልድ ኢትዮጵያውያንን ሀሳብም እናዳምጣለን። በቀጥታ የስልክ መስመር የማነጋግረው እንግዳችን አቶ እያዩ ዘንበ ነው። አቶ እያዩ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነው። በስፖርተኛ ደንብ ነው አንተ እያልኩ የምጠራው። አቶ እያዩ እንደምን አደርግ? በዚህ ሀገር አቆጣጠር ገና ጠዋት ስለሆነ ነው። ወደ ዝግጅታችን ደግሞ እንኳን በሰላም መጣ።
እግዚአብሔር ይመስገን። እንኳን በሰላም ቆያችሁኝ። ለተሰጠኝ እድል በጣም አመሰግናለሁ።
እኛም በጣም እናመሰግናለን። የኮቪድ-19 ወረርሽኝ ከተከሰተ በኋላ ለመጀመሪያ ጊዜ የኢትዮጵያን የስፖርትና የባህል ፌስቲቫል ከአንድ ወር ብዙም ባልገፋ ጊዜ ውስጥ ይደረጋል፣ ይከናወናል ተብሎ ይጠበቃል። የመጨረሻ ሳምንታት ዝግጅት ምን እንደሚመስል ለአድማጮች አስቀድመ ብትነግርልን።
እሺ፣ እንግዲህ ምንድን ነው ያው እንደታወቀው ሁሉ በዚህ በወረርሽኙ በኮቪድ-19 ምክንያት ለሁለት ዓመታት ያክል ምንም ነገር ሳይካሄድ ቆይቶ ነበረ። አሁን ግን ቦርዱ በመነጋገር ይሄ ወቅቱና ሰውም ስለተነፋፈቀ በሽታውም ትንሽ ጥሩ ሁኔታ ላይ ስላለ እየተሻሻለ ስለመጣ መደረግ አለበት የሚለውን ይሄ ዝግጅት መካሄድ አለበት የሚለውን ነገር ቦርዱ ተነጋግሮ ውሳኔ አሳልፎ ምንም እንኳን በወጪ ደረጃ በጣም ትልቅ ወጪ የሚያስወጣ ቢሆንም በአጭር ጊዜ ውስጥ ይሄ ነገር እንዲከናወን ተወስኖ እንግዲህ በዛ መሰረት ይህን ዝግጅት ልናካሄድ እንግዲህ ያው ዱብ ዱብ እያልን ነው። እንግዲህ
መልካም። እንግዲህ ፌስቲቫሉ ከ50 ግዛቶች የሚመጡ ትውልደ ኢትዮጵያን የሚገናኙበት እንደመሆኑ መጠን ወጣቶች በብዙ ዘርፎች ተሳታፊና ተጠቃሚ ይሆናሉ ተብሎ ይጠበቃል። እናንተስ የወጣቶችን ተሳትፎና ተጠቃሚነት ለማሳደግ ምን አይነት መርሃ ግብሮችን ዘርግታችኋል ዘንድሮ ላይ?
እንግዲህ ምንድን ነው ይሄ ፌዴሬሽን እንደሚታወቀው ሁሉ ለ39 ዓመታት ያክል ሲካሄድ ብዙ ወጣቶችን አሳትፏል። እንግዲህ ከኛ ጀምሮ ማለት ነው። እንግዲህ ሲጀመር ጀምሮ የነበርነን እኛ ብዙ ወጣቶችን አሳትፏል። ከብዙ አልባሌ ቦታዎች እንዳይውሉ በስፖርት በየከተሞቻቸው ስፖርት ዙሪያ ላይ ሆነው እዚህ ፌዴሬሽን ውስጥ ለመሳተፍ ክለቦች አሉ በየከተማው። አንድ ክለብ ብቻ አይደለም አንድ ከተማ ውስጥ ያለው፣ የተለያዩ ክለቦች አሉ። ግን የምንወስደው ወደ 31 ቲሞች ናቸው ያሉት እዚህ ፌዴሬሽን ውስጥ እና አመቱን ሙሉ ነው የሚዘጋጁት። ይሄ አመቱን ሙሉ ሲዘጋጁ ማለት እንግዲህ በየሳምንቱ በሳምንት ሁለት ቀን የሚያደርጉ አሉ፣ በየሳምንቱ ትሬኒንግ የሚያደርጉ አሉ፣ በየከተማቻቸው ደግሞ ግጥሚያዎች ያካሄዳሉ። እና በጣም ጥሩ ጥሩ ተጫዋቾች ያፈራንበት ባህላቸውን እንዳይረሱ ከመጥፎ ተግባራት ራሳቸውን አግለው እንዲቆዩ ይሄ ፌዴሬሽን ትልቅ አስተዋጽኦ አድርጓል። ስፔሻሊ ኢትዮጵያውያኖችን በማገናኘት ባህላችንም በማስተዋወቅ እንደምታውቀው ሁሉ እዚህ ሀገር ውስጥ በምንኖርበት ጊዜ ብዙ ጊዜ ትምህርት ቤት ነው የሚውሉት። ውሏቸውም ብዙ ጊዜ ከአሜሪካኖቹ ጋር ስለሆነ ባህላችን እንዳይረሱ እና የመጡበትን እንትናቸውን እንዳይረሱ ይሄን ነገር ለማድረግ ትልቅ ጥረት እያደረግን እና እያገናኘን ኢትዮጵያውያኖችን እያሰባሰብን በየአመቱ ማንነታችን እንዳንረሳ ትልቅ አስተዋጽኦ አድርጓል ብዬ ነው የማምነው።
በጣም አመሰግናለሁ አቶ እያዩ። ወደ ቀጣዩ ጥያቄ ከማለፌ በፊት ከትውልድ ኢትዮጵያን አስተያየትና ጥያቄ ለማሰባሰብ ሙከራ ያለው የአንድ አድማጫችንን አስተያየት ሰምተን እንመለስ።
ስሜ ያው ሲሳይ አበራ ይባላል። ምኖረው በአሁኑ ሰዓት ሜሪላንድ ስቴት ውስጥ ነው። በአሜሪካ እንደ 20 ዓመት አካባቢ ኖር ያለው እና ያው ይሄ ነገር ብዙ ለህብረተሰቡ ብዙ አስተዋጽኦ እንደሚያደርግና እንደ አረገም ተመልክተናል። በነበርንበት ቆይታ ማለት ነው ህብረተሰቡን ከተለያየ የአሜሪካ ግዛቶች እና ከካናዳም ልጆች እየመጡ እዚህ ቤተሰብ ከቤተሰብ ጋር የሚገናኝበት ዘመድ ከዘመድ ጋር የሚተዋወቅበት ነገር በመሆኑ ከፍተኛ አስተዋጽኦ እንዳደረገ ያው ብዙ ምስክርነት አይተናል። ብዙ ሰዎችም ትዳርም የመሰረቱ እንዳሉ አስተውለናል አይተናል። እና ይሄ በጎ አስተዋጽኦ በጣም መቀጠልና መበረታታት ያለበት ነገር ነው እና ለወደፊቱም ሰፋና ነገሮችን በጣም ሰፋ ባለመልኩ ተመልክቶ ይህን ነገር ማደግ በሚገባው ደረጃ ግን ያደገ አይመስለኝም ፐርሰናሊ ማለት ነው። ለምሳሌ ግራስሩት የሆኑ ህጻናቶችን እኛ የምናሰለጥናቸው ህጻናቶች አሉ በዚህ በሜሪላንድ በቨርጂኒያ ምናምን ያሉ እነሱ ማካተት እነሱን ለወደፊቱ የዛ ተተኪ እንዲሆኑ ማዘጋጀት በትልቁ ከታሰበ የኳስ እንቅስቃሴ ለሀገርም ለትላልቅ ሊጎችም አስተዋጽኦ የሚያደርጉ ልጆችን ከታች ከተጀመረ ማዘጋጀት የሚቻልበት አስተዋጽኦ አለ ብዬ አምናለሁ። ሌላው ደግሞ ከኳስን በሰፋ መልኩ ሞር ዳን 30 አመት እድሜ ያለው ተቋም እንደመሆኑ መጠን ሰፋ አርጎ ሌላም ነገሮችን አገር ውስጥ እዚህ አገርም በማከለ መልኩ መስራት የሚቻል ይመስለኛል። በተለያዩ ሙያ የሰለጠኑና ብቃት ያላቸውን ሰዎች በዚህ ጉዳይ አስተያየት እንዲሰጡ እንዲሳተፉ እድሉን ሰፋ ማድረግና ወቅቱ ሲመጣ ብቻ ማንነት ማሳወቅ ሳይሆን አመቱን ሙሉ ራስን ህብረተሰቡ በማቅረብ አንዳንድ ነገሮችን እንዲህ ብናደርግ በመመካከር አለበት ስሙ የሚል ነው አስተያየቴ።
አስተያየት ሰጫችንን በእጅጉ አመሰግናለሁ። አቶ ያዩ ወደ አንተ ልመለስ። ይሄ ፌዴሬሽን አድማሱና ተጽዕኖ ፈጣሪነቱን በማስፋት ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? አሉበት የተባሉ ችግሮችን ስለመቅረፍ ምን አይነት ብልሃቶችን ሊዘረጋ አስቧል በሚለው ላይ አጠር አድርገው ሀሳቡን ቢሰጡኝ።
እሺ፣ አሁን አድማጫችን ያመጣው ሀሳብ በጣም የተናገረው ነገር ፍሬያማ ነገር ነው። በእርግጥ ይሄ ፌዴሬሽን በሚገባው ደረጃ እንደው ባሰብነው መንገድ አድጓል ወይ የሚባለው ነገር በእርግጥ ሁላችንም የምንሰራው እዚህ ውስጥ ያለው ሰው በሙሉ ከቦርድ አባሉ ጀምሮ ስራ አስኪያጅ ኮሚቴው ጠቅላላውን በቮለንተር ነው የሚሰራው ሰው እና እኛ ብቻ ሳንሆን እዚህ ውስጥ ያለነው ብቻ ሳንሆን ከውጭ ያሉ ባለሙያዎች ሁሉ ይረዱናል። ብዙ ነገሮችን አገር ቤትም በሚያስፈልግበት ደረጃ ምናምን ለመድረስ እንሞክራለን በቻል ነው በአቅማችን። እና በእርግጥ ምንድን ነው በምንፈልገው ደረጃ ሄዳል ወይ? ትክክል ነው አይመስለኝም ያን ያህል አለንም። ግን ደግሞ በጎ ነገሩንም መመልከት ያስፈልጋል። ምንድን ነው አንድ ድርጅት 39 አመት ሲቆይ ዝም ብሎ አይደለም የቆየው። የህዝብ ድርጅት ነው፣ መተዳደሪያ ደንብ አለን፣ ዲሞክራሲያዊ በሆነ መንገድ ነው ምርጫዎች የሚካሄዱት፣ እዚህ ስራዎች የሚሰሩት። በዘፈቀደ ምንም የሚሰራ ነገር የለም። እኛ እዚህ አሁን ስራ አስኪያጅ ኮሚቴው ያለው ያን የወጣውን ህግ ለማስከበር ነው ያለ ነው። በዚህ ምክንያት ነው ይሄን ያህል እድሜ ኖሮት ይሄ ተቋም ሊቆይ የቻለው። ማንም ድርጅት ውጭ ያለ ድርጅት ይሄን ያህል ጊዜ የቆየ የለም። እንደምናውቀው አሁን የሀገራችን ሁኔታ በጣም ምስቅልቅሉ የወጣበት ጊዜ ነው ያለው። ይሄ ፌዴሬሽን እኛን ለማሰባሰብ ማለት ኢትዮጵያውያኖችን ለማሰባሰብ ውጭ ያሉትን ትልቅ አስተዋጽኦ እያደረገ ነው። ከውጭ ያሉ አሁን እንዳጥም ማጭ ያሉ እንደ አሁን ወንድሜ እንደተናገረው ውጭ ያሉ ሰዎች እንረዳለን የሚሉ ሰዎች በሙሉ ቀርበው ኤክስፐርታቸውን ወይም ደግሞ በሚረዱበት መንገድ ቢጠጉንና ሀሳብ ቢያመጡ በጣም ተቀባይ ያለትና አይዞ የሚባል ነገር ነው። እኛ እንቀበላለን። ማንኛውንም አይነት ሁኔታዎች ተቀብለን ለማስተናገድ ዝግጁ ነን ለማለት ነው።
መልካም። አቶ ያዩ አንድ አስተያየት የመጣልናል፣ እሱን እንስማና ወደ ማጠቃለያ ሐሳቦች እንሄዳለን። አስተያየቱን ሰምተን እንመለስ።
ሰላም ጤና ይስጥልኝ። ዘላለም ገብሬ ይባላለሁኝ። ከቀድሞው የኢትዮጵያ ጋዜጠኞች ማህበር አባል እንደዚሁም ጋዜጠኛ የነበርኩ ከዛም በኋላ በሰሜን አሜሪካ በምኖርበት ዘመን ደግሞ በቴክኖሎጂ ዲፓርትመንት ውስጥ በመስራት የሳይበር ሴኩሪቲ ኢንጂነር በመሆን በአትላንታ ኢንሄንስ አይቲ በተባለ ድርጅት ውስጥ የምሰራ ነኝ። ከዛ በመቀጠል እንግዲህ በኢትዮጵያ ስፖርት ፌዴሬሽን ባለው ከዚህ ቀደም በሚያደርጋቸው የወጣቶችን ትውውቅ አስመልክቶ የሚያደርጋቸው ሰፊ ስራዎች በጣም አስደናቂና ግሩም ናቸው። ብዙ የተጠፋፉ እንደዚሁም የሚናፈቁ ጓደኛሞችን ያገናኘ እንደዚሁም ለፍቅርና ለትዳር እየተፈላለጉ ወጣቶችንም ያገናኘ ትልቅ ተቋም ነው። ወይንም በሀገራችን ትልቅ ነገር የሰሩ የተባሉ ዜጎችን በመጋበዝ ከኢትዮጵያ ጭምር በማምጣት የክብር እንግዳ አድርጎ እውቅና በመስጠት ሰፊውን ድርሻ ተወጥቷል። በእንደዚህ አይነት መልኩ ያሳለፈ ድርጅት ነው። ከዚያ ባሻገር እንግዲህ ሌላ ያደረጋቸው ነገሮች ብዬ የምላቸው ለህብረተሰቡ ይጠቅማል ቢያደርግ ይህንን ብዬ የምለው ነገር የኢትዮጵያ ስፖርት ፌዴሬሽን ምንድን ነው? ምናልባት ይሄ ግልጸኝነትና ተጠያቂነት የሚለው ነገር በፌዴሬሽን ውስጥ የለም። ያ ነገር ደግሞ በጣም ማህበረሰባችንን የሚያናድድ፣ የሚያበሳጭ፣ የሚያሰቃይ ነገር ነው። ምክንያቱም አመታዊ የስፖርት ፌዴሬሽን ከመዘጋጀቱ በፊትም ሆነ ከተዘጋጀ በኋላ የአኑዋል ሬቬኒውን የሚያሳይበት አንድም ነገር የለውም። ወይም የታክስ እንትኖች ገቢና ወጪውንም አያሳይም። ማህበረሰቡን ብቻ በየጊዜው በስፖርት ጉዳይ ላይ የሚያመጣቸውን ወጪና ገቢዎች በራሱ ማኔጅመንት ብቻ ወስኖ ነው እንትን የሚያደርገው እና ይሄ ግልጸኝነት አለመኖሩ ብዙ ጊዜ ፌዴሬሽኑን ወደኋላ እንዲል አድርጎታል። እና ለምን ይህ ሆነ?
አስተያየት ሰጫችንን በጣም አመሰግናለሁ። አቶ እያዩ፣ አጠር ያለውን ውይይታችን ከማጠቃለላችን በፊት በዚህ ጥያቄ ላይ ወይም አስተያየት ላይ የሚሰጡት መልስ ካለ እሱን እናዳምጥ።
እሺ፣ እንግዲህ ምንድን ነው አሁን ወንድሜ አድማጭ እንዳለው ይሄ ፌዴሬሽን ቀላል የሆነ አስተዋጽኦ አይደለም ያደረገው። ሰዎችን በማገናኘት ኢትዮጵያ ውስጥ ራሱ ሞቶአችን ራሱ ብሪንጊንግ ኢትዮጵያን ቱጌዘር ነው እና ሁሉም ንግዱን የሚያስተዋውቅበት፣ ሙዚቃውን የሚያስተዋውቅበት፣ የሀገር ምርቶችን የሚያስተዋውቅበት ብዙ አስተዋጽኦ እያደረገ ነው። እኛ አንዱ ትልቁ ስራችን ይሄ ነው፣ ይሄን ፕላትፎርም ማዘጋጀት ነው። ይሄን ካልኩ በኋላ ምንድን ነው የእኛ አሰራራችን፣ በእርግጥ ማንም ሰው በግልጽ የሚታይ ነገር ነው እና ምንድን ነው ዌብሳይታችንም ላይ እንግዲህ ፖስት አድርገነው ላይሆን ይችላል። ይህን የፋይናንሽል እንትናችን በየአመቱ ታክሳችንን እየሞላን ገቢ ወጫችን የታወቀ ነው። ወደ 60 ምናምን የቦርድ አባላቶች አሉ። እነሱ ሳያውቁት የሚደረግ ነገር የለም። ሁሉ ነገር በግልጽ የተቀመጠ ነገር ነው እና በእርግጥ እንግዲህ ወይ ዌብሳይቱ ላይ ገብቶ ወይ እንትን ላይ ገብቶ ፊት ለፊት ላይ ይታይ ይችላል ነገሩ። በዚህ ምክንያት ይሆናል አድማጫችን ግልጽነት የለም የሚባለው ነገር እንጂ ምንም የተደበቀ ነገር የለም። ኢንካማችን የምናመጣው ነገር ወዲያው ነው ሪፖርት የሚደረገው። እንዲያውም የሚገርመው ነገር ከኢትዮጵያ የመጡ ጋዜጠኞች ነበሩ፣ ኮምፔር አድርገው ኢትዮጵያ ውስጥ ያለውን ነገርና እዚህ የሚደረገውን ነገር በጣም በመገረም ነው እንትን ያደረጉት። ኢሚዲየትሊ ይሄን ያህል ገባ ይሄን ያህል ወጣ ብሎ የሚቀርብበት ነገር እኛ አይተን አናውቅም። አገር ቤት ውስጥ እዚህ ነው ለመጀመሪያ ጊዜ ያየ ነው ብለው በጣም በመገረም ነው አስተያየት የሰጡት። እና ይሄ እንግዲህ ቀላል ነገር አይደለም። እና ይሄን ካልኩ በኋላ ያው የተረሱ ሰዎችን እያመጣን ኢትዮጵያ ውስጥ ኢቭን አገር ቤት ውስጥ ሁሉ ለወጣቱ የሚውልበት ማዕከል ማለት ላይብረሪ እና የስፖርት እንትን ለማሰራት አዲስ አበባ ድረስ ሄደን እንትን መሬት የጠየቅንበት ሁኔታ አለ እና አንድ ተቋም ወጣቱ የሚውልበት ከአልባሌ ቦታ ከሚውል አንዳንድ ነገሮችን ከማድረግ በስፖርቱ ዙሪያ፣ በመጽሐፍ ዙሪያ፣ በላይብረሪ ዙሪያ የሚውልበትን መንገድ ለመክፈት ሁሉ ይሄንን እንትን አድርገን ምላሹን እየጠበቅን ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠንም። እንደዛ አይድል አድርገን ቁጭ ብለናል ማለት ነው።
መልካም አቶ ያዩ እጅግ በጣም አመሰግናለሁ። ይሄንን ውይይት አጭር ውይይት ነው ከመዝጋታችን በፊት አስተያየቱና ሐሳቡን እንዲሰጡበት የምፈልገው አንድ ጉዳይ አለ። በሁለት ደቂቃ ውስጥ ሐሳቡን ያካፍሉናል። ኢትዮጵያ ውስጥ ቀደም ብለው ጠቅሰውታል፣ ግጭትና አለመረጋጋት ሰፍኗል። ፌዴሬሽኑ ካለው ተጽዕኖ ፈጣሪነት አንጻር ኢትዮጵያ ውስጥ ዳግም ሰላም እንዲሰፍን ለወጣቶችም ሆነ ለአጠቃላይ ለተጎዱ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲዳረስ በማድረግ ረገድ ያለውን ኃላፊነት በምን መልክ ሊወጣ አስበዋል በሚለው ላይ አጠር አድርገው በቀጣይ ሁለት ደቂቃዎች ይንገሩኝ።
እሺ ወንድሜ፣ እንግዲህ ምንድን ነው እንደሚታወቀው ሁሉ ይሄ ድርጅት አትራፊ ድርጅት አይደለም። ነው ጀስት በቮለንተርስ የሚሰራ ነው። ያገኘናቸውን አንዳንድ ነገሮች ኢትዮጵያ ውስጥ ለመድረስ ሞክረናል። አሁን ባለፈው ጊዜ በጦርነቱ ምክንያት የፈረሱ ትምህርት ቤቶችን ለማሰራት እና የተጎዱ እንትኖችን ለመድረስ ብለን ወደ 300,000 ዶላር ነው አሎኬት አድርገን ያን ነገር ለማሰራት ሞክረን ነበር። ግን ያለው ሁኔታ እስካሁን ድረስ አልፈቀደም። እስካሁን ድረስ ዝም ብለን ቁጭ ብለን እየጠበቅን ነው። ቦርዱ ወስኖ እዛ ላይ እንደገና መልሶ ለመገንባት ይህን ያደረግንበት ምክንያት ምንድን ነው? ልጆች የሚውሉበት ቦታ ያስፈልጋል። አንድ ሁለተኛ ነገር እውቀት የሚቀስሙበት ቦታ ያስፈልጋል። ያለው ሁኔታ መቼም እንደምታውቁት በጣም የሚያሳዝን ነገር ነው ያለው እና የዛ አይነት ሁኔታ ስላለ ሁሉን ነገር ፎከስ ያደረግነው አሁን ሀገራችን ላይ ነው ያደረግነው። እዛ ለመድረስ ነው እየሞከርን ያለ ነው እና በዛ አይነት ሁኔታ ላይ ነው ያለው። በእርግጥ ይሄ ፌዴሬሽን ይህን ያህል ጊዜያት ሲጓዝ እክሎች አላጋጠሙትም ማለት አይደለም። ነው ከግራ ከቀኝ ውስጥ ገብቶ ይህን ነገር ለማፍረስም ሆነ ወይም ቴክ ኦቨር ለማድረግ ያልተሞከረ ነገር የለም። ግን ይሄ ድርጅት የህዝብ ስለሆነ ምላሹን አይተነዋል። ወደ 2011 ላይ ሊከፈል የነበረ ጊዜ የህዝቡን ምላሽ አይተነዋል። ህዝብ መልሱን ሰጥቷል። እና ይሄን ተቋም ይዞ የሚጓዘው ህዝቡ ነው። ይሄ የህዝብ ድርጅት ነው። እና ለዚህም ነው የሚመጡ ጥያቄዎችን በስነ ስርዓቱ ማስተናገድ የምንሞክረው። ይሄ የግል ድርጅት ስላልሆነ ማንም ኢትዮጵያዊ ባለቤትነት አለው እዚህ ላይ እና አሁንም ከነ ግድፈታችን ከነ ችግራችን አብራችሁ በውጭም ሆናችሁ እየረዳችሁን መቀጠል ነው የምንፈልገው። ይህን ነው ለመናገር የምፈልገው። አሁን ሜሪላንድ ላይ በሚደረገው ነገ የዚህ ዝግጅት ላይ ኑ አብራችሁ ተሳተፉ። ይህን ድርጅት በምትደግፉበት ጊዜ ኢትዮጵያንም እየደገፍን ያለ ነው እና አደራችሁን እንግዲህ አትቅሩ። መተን ተሰባስበን ኢትዮጵያዊነታችን ባንዲራችን እያውለበለብን አንድነታችን የምናሳይበት ጊዜ ይሆናል ብዬ ነው ማምነው።
እጅግ በጣም አመሰግናለሁ አቶ እያዩ ዘነበ፣ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ። 39ኛውን የስፖርትና ባህል ፌስቲቫል አስመልክተን ለጠየቅነው የተወሰኑ ጥያቄዎች ማብራሪያ ስለሰጡን፣ ሀሳቡን ስላካፈሉን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
አመሰግናለሁ። እኔም ሰላም ዋሉልኝ።
መልካም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው እየቀረበ ያለ። ወደ ቀጣዩ ዘገባ እንሻገር። ሀምሊን ፌስቱላ ሆስፒታል በፌስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከ20 ዓመት በፊት የተገነባ የደስታ መንደር የአካባቢውን በአረንጓዴነት ለማልማት ስነ ምህዳሩን በመጠበቅ ለህብረተሰቡ አገልግሎት የሚሰጥ ተቋም ነው። ስለዚህ ተቋም እንቅስቃሴና አገልግሎት ስመኝሽ የቆየ ቀጣዩን ዘገባ አስጠናቅራለች።
ዶክተር ካትሪን ሀምሊን እና ባለቤታቸው ዶክተር ሪጅ ሀምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ፀሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፌስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፌስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ19 1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሃምሊን እንክብካቤ በመባል የሚታወቀው የህክምና አሰጣጥ ለጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል።
እኛ ጋር በሚመጡት ፔሸንቶቻችን ያየነው ምንድነው? አብዛኞቹ ትዳራቸው ይፈርሳል፣ ሁለተኛ ልጃቸውን አጥተዋል፣ ሶስተኛ ከሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከፍት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው የሚኖሩ እንደዚ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩን በራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው።
ወደ ሃምሊን ፊስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከልና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል።
ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል፣ ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው።
እንግዲህ መንደሩ ከ20 ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሐሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዛን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሐሳብ ነበር?
እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ፣ በጣም ደስ የሚል ከባባዊ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀምሌን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንን እንዲሁም ደግሞ ደስታ መንደር ያሉትን እንደሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው፣ ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ፣ በጣም የሚያምር ሳር አለ።
የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር?
አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ዴቨሎፕ ማድረግ ጀምረናል ማለት ነው እዛ። በዚህ ሰው ሰራሽ ሐይቅ አለ፣ በጣም የሚያምር ነው የተፈጥሮ ከባቢው አየር። እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንደር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተን ትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ።
ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል?
በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ሕክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮንመንቱ ደግሞ በዛፍና በአበቦች በሳር ብትመጪ፣ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ።
ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል?
በትክክል። በነገራችን ላይ በርካታ የዱር አራዊት አሉ። የደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል።
የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት።
እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሰስቴናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን ቢመጡ እንግዶችም ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። ይመጣ ማንኛውም ጎብኚ ማለት ነው።
አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቱላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለህብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን።
እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ።
አብራችሁን ስለሆናችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ አብሮን ነበረ። ዛሬ አርብ እንደመሆኑ መጠን አንድ የተመረጠላችሁ ሙዚቃ አለ። በሱ ሙዚቃ እንሰናበታለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።